Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 16 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን።
I don't actually believe that the practices of displacement, the practices of eviction and the plunder.
ህዝብን ከቦታው ማፈናቀሉና ዘረፋው ይቆማል የሚል እምነት የለኝም። አስታውሱ፣ አዲስ አበባን የማስፋቱ ሥራ ከተጀመረ እኮ ቆይቷል። ከአስር ዓመታት ወዲህ ግን በጣም እየተባባሰ የመጣው የሀገር ውስጥና ባዕዳን ባለሀብቶች ከተማይቱ ላይ መዋለ ንዋይ ማፍሰሳቸው በአያሌው ከጨመረ በኋላ ነው።
ዶክተር አወል አሎ ለንደን የሚገኙ የምጣኔ ሀብት አጥኚ ናቸው።
Now that the situation is stabilized and the protests have subsided, things have come back to normal.
አሁን ሁኔታው እየተረጋጋና ተቃውሞውም በመቆሙ ነገሮች ወደ ቀድሞ የተለመደ ሰላም ተመልሰዋል። የተፈጠሩትን ሁኔታዎች አስመልክቶ ምርመራ በመጀመሩም ምን ያህል ሰው እንደተገደለ እናጣራለን። የመብቶች ተሟጋቾች ስለተገደሉ ሲቪሎች የሰጧቸው አሃዞች የተጋነኑ ናቸው።
እኚህኛው ደግሞ አቶ አብይ ብርሃኔ በእንግሊዝ የኢትዮጵያ ኤምባሲ የህዝብ ዲፕሎማሲ ኃላፊ ናቸው። ሁለቱም በአብይ ርዕስ ይቀርባሉ።
እንግዲህ ቆንጂት፣ እዛው በነካ ማይክሮፎንሽ የዕለቱን አርዕስተ ዜና ማሰሚና።
እሺ። በምድር መንቀጥቀጥ ንዝረት መለኪያ 4.3 ያስመዘገበ የመሬት መንቀጥቀጥ ትናንት ምሽትና ዛሬ ጠዋት በሐዋሳ ከተማ መሰማቱ ተዘግቧል። ሰበር ሰሚው ፍርድ ቤት በቀድሞ የአንድነት ፓርቲ አመራር አባል በነ አቶ ሀብታሙ አያሌውና ሌሎችም ተከሳሾች ጉዳይ ላይ በመጪው አርብ ውሳኔውን ለማሰማት ቀጠሮ ሰጥቷል የሚሉትና ሌሎችም ይኖሩናል።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሬክተር የምድር ንዝረት መለኪያ 4.3 የሆነ የመሬት ነውጥ ትናንት ምሽትና ዛሬ ጠዋት በሐዋሳ ከተማ መሰማቱ ተዘገበ። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ትንታኔ የሰጡ የአዲስ አበባ ዩኒቨርሲቲ የከርሰ ምድር ጥናት ምሁርን መግለጫ ይዞ እስክንድር ፍሬው አጠር ያለ ዘገባ ልኳል።
የትናንት ምሽቱና የዛሬ ማለዳው የመሬት መንቀጥቀጥ ከድንጋጤ በዘለለ ያስከተለው ቀጥተኛ ጉዳት የለም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዘገበው አንዳንድ የሐዋሳ ዩኒቨርሲቲና የከተማዋ ነዋሪዎች ግን በድንጋጤ ከህንጻዎች ላይ በመዘለላቸው መጠነኛ ጉዳት እንዳጋጠማቸው ተጠቅሷል። እንደዘገበው የደረሰባቸው ጉዳት ዝቅተኛ ነው፣ ሕክምና አግኝተውም ከሆስፒታል ወጥተዋል። የደረሰው የመሬት መንቀጥቀጥ አነስተኛ የሚባል መሆኑን በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተቋም ዳይሬክተር የሆኑት የርዕደ መሬት ባለሙያው ዶክተር አታላይ አየለ ገልጸዋል።
የሐዋሳውን 4.3 ማለት ጃፓን ውስጥ ከዚያ ብንወስደው ጃፓን በጣም የተጠቂነት ያለባት አገር ስለሆነች በየሰዓቱ ሊሆን የሚችል ነገር ነው። ሳን ፍራንሲስኮም እንደዚሁ ሊሆን የሚችል ነገር ነው። እኛ ጋር ግን ያለን ግንዛቤ ውስን ስለሆነ እና የመረበሽ ነገር ይፈጥራል እንጂ ከሌሎች ሀገሮች ሲታይ ይሄ ብዙ የሚባል አይደለም። ስለዚህ አደጋው ከሚያደርሰው ጥፋት የባሰ የአደጋውን አያያዛችን ወይም ደግሞ ለአደጋው የሚኖረን መልስ እንደዚህ በፍርሃትና በጭንቀት የሚወጠር ወይም የሚሞላ ከሆነ አደጋው መቶ ሊያደርሰው ከሚችለው ጉዳት የባሰኛው ጉዳት አደጋ እናደርሳለን ማለት ነው።
እንደዚህ አይነቱ የመሬት መንቀጥቀጥ የሚከሰተው የምስራቅ አፍሪካ ሰምጥ ሸለቆ ኢትዮጵያን አቋርጦ ስለሚሄድ መሆኑንም ባለሙያው አስረድተዋል። ከሰመራ ጀምሮ ሻሸመኔ፣ ሐዋሳ፣ ደብረዘይት፣ አርባ ምንጭና አዲስ አበባን የመሳሰሉት ከተሞችም ይኸው የስምጥ ሸለቆ መስመር የሚያቋርጣቸው መሆናቸውን አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰበር ሰሚው ፍርድ ቤት በቀድሞ የአንድነት ፓርቲ አመራር አባል በነ አቶ ሀብታሙ አያሌውና ሌሎች ተከሳሾች ጉዳይ ላይ በመጪው አርብ ጥር 20 ቀን ውሳኔውን ለማሰማት ቀጠሮ ሰጥቷል። ፍርድ ቤቱ ውሳኔውን ለመስጠት ሲቀጥር ይህ ለሶስተኛ ጊዜ መሆኑ ነው። መለስካቸው አመሀ ዘገባ ልኳል።
ሰበር ሰሚው ፍርድ ቤት ዛሬ ቀርበው እንደነበረ ለቪኦኤ የገለጹት የእነ አቶ ሀብታሙ አያሌው ጠበቃ አቶ አማሃ መኮንን ፍርድ ቤቱ ዛሬም ከዚህ ቀደም በነበረው ቀጠሮ ያቀረበውን ጥያቄ እንደደገመው አስታውሰዋል። የተደገመው ጥያቄም ዋናውን ጉዳይ የያዘው የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የሰጠውን ውሳኔ ምንነት እንደሆነም ጠቅሰዋል። ጠበቃው በበኩላቸው ፍርድ ቤቱ ጉዳዩን እንደገና ወደ መመርመር እንደገባና አቃቤ ሕግንም ለስር ፍርድ ቤት ያቀረባቸውን ማስረጃዎች ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንዲያቀርብ ማዘዙን፣ አቃቤ ሕግ እነዚህ ማስረጃዎች ማቅረቡንም አለማቅረቡን እንደማይታወቅና ጉዳዩ ለጥር 24 ለውሳኔ እንደተቀጠረ ለሰበር ሰሚው ፍርድ ቤት ማስረዳታቸውን ተናግረዋል። ጨምረውም ሰበር ሰሚው ፍርድ ቤትም የራሱን ውሳኔ በመጪው አርብ ጥር 20 ቀን 2008 ዓ.ም እንደሚሰጥም አሳውቀዋል። ፍርድ ቤቱ ውሳኔ ለመስጠት ሲቀጥር ይህ ለሶስተኛ ጊዜ መሆኑ ነው። አቶ አማሃ መኮንን ለቪኦኤ እንዳስረዱት ዋናውን ጉዳይ የያዘው ይግባኝ ሰሚ ችሎት የደረሰበትን ውሳኔ ሰበር ሰሚው ፍርድ ቤት ለምን ደጋግሞ እንደሚጠይቃቸው አልገባቸውም። ያቀረብነው ጥያቄ ይግባኝ ሰሚ ችሎቱ የወሰነ ውሳኔ ከሕግና ከዳኝነት አሰራር ውጭ ስለሆነ ይታረምልን የሚል መሠረታዊ ጥያቄ ነው ያሉት አቶ አማሃ፣ ሰበር ሰሚው ፍርድ ቤት እንደ ማንኛውም ፍርድ ቤት የራሱን ውሳኔ መወሰን እንዳለበት ተናግረዋል። የቀድሞው የአንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ የአረና አመራር አባል አቶ አብርሃ ደስታና አቶ አብርሃም ሰለሞን አቃቢ ሕግ ከመሠረተባቸው የአሸባሪነት ክስ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። ይሁንና አቃቢ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው ይግባኝ አቤቱታ ምክንያት የስር ፍርድ ቤት የወሰነው ውሳኔ እስከ ዛሬ ታግዶ በነጻ የተሰናበቱት በእስር ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ሱዳን ተቃዋሚዎች መሪ ሪያክ ማሻር የሀገሪቱ ፕሬዚደንት ሳልቫኪር 28 ክፍላተ ሀገር የማቋቋም ውሳኔያቸው የሰላም ሂደቱን ተግባራዊነት እያደናቀፈ በመሆኑ ሰርዙት ብለው እንዲነግሯቸው የዩጋንዳን ፕሬዚደንት ዮዌሪ ሙሴቪኒን እጠይቃለሁ ብለዋል። የዩጋንዳው መሪ የደቡብ ሱዳን ተፋላሚ ወገኖች ባለፈው ነሐሴ የሰላም ስምምነታቸውን እንዲፈራረሙ በማሸማገል ቁልፍ ሚና የተጫወተው የምስራቅ አፍሪካ ሀገሮች የልማት የጋራ ልማት ባለስልጣን ኢጋድ ውስጥ ተደማጭ አባል መሆናቸው ይታወቃል። ማቻር ዛሬ ከሚስተር ሙሴቬኒ ጋር እንደሚነጋገሩ ይጠበቃል። በመጽሔት ዘገባለን።
ሰሜናዊ ካሜሩን ውስጥ የቦኮ ሀራም ተዋጊዎች አዘውትረው የጥቃት ኢላማ በሚያደርጓት ከተማ አጥፍቶ ጠፊ የቦምብ ጥቃቶች መድረሳቸው ተሰማ። ቦዶ በምትባለዋ ከተማ ዛሬ ሰኞ ማለዳ አራት አጥፍቶ ጠፊዎች ቦምብ አፈንድተው ቢያንስ 25 ሰዎች መግደላቸውን ሮይተርስ አንዱን የከተማይቱን ባለስልጣን ጠቅሶ ዘግቧል። ሁለቱ አጥፍቶ ጠፊዎች የከተማዋን ዋና ገበያ፣ ሁለቱ ደግሞ የከተማይቱን ዋና ኬላ ኢላማ አድርገው ማፈንዳታቸውን ነው ዜናው ያመለከተው። ለጥቃቱ ኃላፊነት የወሰደ ወገን የለም ለጊዜው። ይሁን እንጂ በአካባቢው በተደጋጋሚ ጥቃቶችን የሚያደርሰው ቦኮ ሀራም ነው የተጠረጠረው።
የተባበሩት መንግስታት ድርጅት ያስተባበረውን የሊቢያ የአንድነት መንግስትና በተቀናቃኝ ወገኖች ባለስልጣናት መካከል የተደረሰውን ስምምነት ዓለም አቀፍ እውቅና ያለው የሀገሪቱ ፓርላማ አባላት ውድቅ አደረጉት። የሊቢያ የተወካዮች ምክር ቤት አባል ኢሳ አል አረቢ ዛሬ ሰኞ በተካሄደው ስብሰባ ላይ ከተገኙ 140 አባላት መካከል 90ዎቹ የአንድነት መንግስት ካቢኔውን ውድቅ አድርገዋል ማለታቸውን አሶሺየትድ ፕሬስ ዘግቧል። በሌላ የድምፅ አሰጣጥ ደግሞ 84 የምክር ቤት አባላት የፖለቲካ ስምምነቱን ውድቅ አድርገውታል። ባለፈው ወር በተባበሩት መንግስታት ሸምጋይነት የተደረሰው ስምምነት ዓለም አቀፍ እውቅና ካለው የቶብሩኩ መንግስትና በእስላማውያኑ ከሚደገፈው የትሪፖሊው መንግስት አባላት የሚያሳትፍ የአንድነት መንግስት እንዲቋቋም ይጠይቃል። ከስምምነቱ የተደረሰው በሁለቱ ተቀናቃኝ መንግስታት መካከል ብዙ ዙር ድርድር ከተካሄደ በኋላ መሆኑ ይታወቃል።
ግብጾች በረጅም ጊዜ መሪያቸው በሆስኒ ሙባረክ ላይ የተቃውሞ እንቅስቃሴ የጀመሩበትና በዚያውም ተከትሎ በመላው መካከለኛው ምስራቅ አመጽ የተከታተለበት ዛሬ ሰኞ ልክ አምስተኛ አመቱ ነው። ሆስኒ ሙባረክ ተቃዋሚ ሰልፈኞችን በተለይም በዋና ከተማዋ በካይሮ በጸጥታ ኃይሎቻቸው ያስደበደቡ ለሶስት ሳምንታት ያህል ሲውተረተሩ ከቆዩ በኋላ የኋላ ኋላ ግን ለሰላሳ አመታት የቆዩበትን መንበረ ስልጣን መልቀቃቸው ይታወሳል። ትናንት ያሁኑ ፕሬዚደንት አብደል ፋታ ኤልሲሲ አዲሲቱ ግብጽ የተወለደችበት ሲሉ እለቱን አሞግሰዋል። ሲሲ አስከትለው ሙባረክ ስልጣን ከለቀቁ በኋላ በምርጫ አሸንፎ ስልጣን የያዘውን የታገደውን ሙስሊም ወንድማማችነትን በነካ አነጋገር ሌሎች ለግል ጥቅማቸው አብዮቱን ተጠቀሙበት ማለታቸው ተጠቅሷል።
በሶሪያ መንግስትና በተቃዋሚ አባላት መካከል የሚካሄደው የሰላም ድርድር የፊታችን አርብ ለማስጀመር ተስፋ ያላቸው መሆኑን የተባበሩት መንግስታት ድርጅት የሶሪያ ልዑክ ስቴፋን ዴ ሚስቱራ ዛሬ ማምሻውን ገለጹ። ለድርድሩ ተሳታፊዎች ነገ ማክሰኞ ግብዣውን እንደሚልኩ ልዩ ልዑኩ አስታውቀዋል። የተባበሩት መንግስታት ድርጅት የሰላም ድርድሩን ዛሬ ሰኞ ለማስጀመር አቅዶ እንደነበር ይታወቃል። ሆኖም እነማን ይሳተፉ በሚለው ዙሪያ በተፈጠረ አለመግባባት ምክንያት ሊዘገይ ይችሏል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በላኦስ ጉብኝታቸው ወቅት በሰጡት ቃል ድርድሩ በተጀመረበት ቀን ከሚፈራርስ ጥቂት ቀናት ወስዶ በትክክል መጀመሩ ይመረጣል ማለታቸው ተገልጿል። የሊቢያ ተቃዋሚ ቡድኖች በድርድሩ እንድንካፈል ተጽዕኖ እየተደረገብን ነው ማለታቸውን ሚስተር ኬሪ ዩናይትድ ስቴትስ ተቃዋሚዎቹን እንደምትደግፍ በድጋሚ አረጋግጠዋል።
በመጨረሻም ከባድ የክረምት ማዕበል ጎርፍና ካሁን ቀደም ባልታየ መጠን በረዶ የወረደባቸው የዩናይትድ ስቴትስ ምስራቃዊ ጠረፍ ክፍላተ ሀገር ወደ ወትሮዊ ኑሮ ለመመለስ ብዙ ሚሊዮን ሕዝብ ነው ቀናት መውሰዱ እንደማይቀር እየተነገረ ነው። ጎዳናዎቿና የሕንፃና የቤቶች ዳርዳር የሸፈናትን በረዶ ጠራርጋ ብቅ እያለች ባለችው በዋሽንግተን የመንግስት መስሪያ ቤቶች ከአጣዳፊ ስራ ሰራተኞች በስተቀር ዝግ ናቸው። ዛሬም ለሁለት ቀናት ተቋርጦ የነበረው የምድር ውስጥ ባቡር አገልግሎትም በከፊል ነው አገልግሎት የጀመረው። የዋሽንግተንና የአካባቢዋ ትምህርት ቤቶች ተዘግተው ውለዋል። በዋና ዋናዎቹ የአካባቢው አውሮፕላን ጣቢያዎችም በረራዎች በከፊል ጀምረዋል። ከክረምት በረዶ ሁኔታ በተያያዘ ቢያንስ 24 ሰዎች መሞታቸውን የተዘገበው፣ አንዳንዶቹ በረዶ በአካፋ እየዛቁ ከአካባቢያቸው እያነሱ ወዲያ በማስወገድ ላይ ሳሉ በልብ ድካም ምክንያት የሞቱ መሆናቸው ታውቋል። በአንድ ጊዜ ያን ሁሉ ክምር እዝቃለሁ ብሎ መሞከር አደገኛ መሆኑን በመገናኛ ብዙሃን ሰሞኑን ምክር ሲሰጥ ቆይቷል።
Just staying warm and, you know, taking breaks because it takes a lot of energy when you're shoveling this amount of snow.
የዋሽንግተን አካባቢ ነዋሪ የሆኑ ሸርሊ የሚባሉ ሴት ናቸው። ሙቀት ውስጥ መቆየት ነው የሚሻለው ሲሉ ነው የሚመክሩት ለቅዝቃዜ አለመጋለጥ። ይህንም ያህል የበረዶ ክምር ለመዛቅ ደግሞ አረፍ እያሉ ነው እንጂ እንደ ዋንዴ ድራሹን ላጥፋው ብሎ እልህ መጋባት አደገኛ ነው። ትንሽ ቆፈር አድርጎ ትንሽ ማረፍ፣ ቆፈር አድርጎ ማረፍ ሲሉ ነው ምክር የሰጡት ሰሎሞን።
ቆንጂት፣ ይህንን በረዶ ዳርዳሯን በረዶ የሸፋፈናትን ጠራርጋ ብቅ ባለች ዋሽንግተን ሲቲ እንዴት እያራገፈች ከነበረችበት ቁልል ውስጥ እየወጣች
እኛም እኮ እንደሱ ነው
ሰሞኑን በዚህ
ያል ነው እንደምንም።
አዎ፣ ትናንትናና ከትናንትና ወዲያ እየተዘዋወርኩኝ ብዙ አካባቢዎች ሳይ ነበር፣ ማዕበሉ ውስጥ ሁሉ እየዞርኩኝ ሳይ ነበር ምን እየሆነ እንደሆነ።
አንተ ብርድ አትፈራም? በሸሚዝ ስትሄድ አይቼሃለሁ።
ጥሩ ነው። አንዳንድ ጊዜ እንደዚህ አይነቱን ነገር ውስጡ ተገኝተሽ ማየት መከታተል ጥሩ እድል ይሰጥሻል ለማወቅ እና በእርግጥ በጣም ብዙ ችግር የፈጠረ ብዙ መስተጓጎል የፈጠረ የበረዶ የክረምት ሁኔታ ነው። በዚህ ጊዜ ያየ ነው ለብዙ ዓመታት አላየንም እንደውም እዚህ አካባቢ።
በጣም በየበሩ ላይ በየቤቱ ደጃፍ የተከመረው አሁንም ቢሆን በጣም ብዙ በረዶ ነው እንደተባለውም ያንን ለማንሳት ከፍተኛ ጥንቃቄ በተለይ ደግሞ የጤና እክል ያላቸው ሰዎች ትልቅ ጥንቃቄ ማድረግ እንዳለባቸው ነው የሚመከረው።
አዎ፣ የ24 ሰው ህይወት ጠፋ ማለት ቀላል ነገር አይደለም።
እንግዲህ በአደጋም ጭምር ነው በተለያዩ ምክንያቶች፣ ነገር ግን በልብ ድካም ህይወትን የማጣት ሁኔታ ስላለ
ራሳቸው ሰዎች በዚሁ ሊያስቀሩት የሚችሉትን ነገር ማለት ነው፣ ራሳቸው የፈጠሩት ችግር ማለት ነው። እንዲህ አይነቱ የብርድና የበረዶ የክረምት ሁኔታ ብዙ ጊዜ በአውሮፓ በተለይ በሰሜን አካባቢ የተለመደ ነው። ብዙውን ክረምት የሚያሳልፉት በዚህ ሁኔታ ነው። እንደ ዋሽንግተን ላሉ አካባቢዎች ግን ሲመጣ እንደ አደጋ ነው የሚመጣው። ብዙ ንግግር አለ፣ መስሪያ ቤቶች ይዘጋሉ። አሁን እኛ ግርግር ይፈጠራል። አውሮፓ 3 ወር ሙሉ እንደዚህ ሆና ስራዋን እየሰራች በተረጋጋ ሁኔታ ነው።
እኛም እንደምንም ደርሰናል። እንግዲህ
አሁን እንግዲህ ክረምቱ ገና መጀመሩ ነው እንጂ አልተቋጭም። እንግዲህ ቆንጂት፣
እውነት ነው
እስከ ለሚቀጥሉት 2 ወራት ወይም ቢያንስ 1 ወር ተኩል አካባቢ ይቀጥላል እና ለማንኛውም ተዘጋጅቶ መቀጠል
በረዶውን ግን በዚሁ በቃ እንዲለን ነው የምንጸልየው።
አሜን።
እኔና ጽዮን ቢያንስ
እሺ። ሌሎች ዝግጅቶች እንደዚህ እየተከታተልን ለነገሩ የበረዶውን ሁኔታ እናሳያለን። ፌስቡካችንንም ተከታተሉ። እንደዚሁም ቪኦኤ በቀጥታ ሲያስተላልፍ ነበር፣ በነገራችን ላይ በዌብሳይቱ ላይ ያለውን ሁኔታ ከቅዳሜ ከአርብ ከሰዓት በኋላ አንስቶ ቅዳሜም እሁድም ምን እየሆነ እንደሆነ ያለው እያስተላለፈ ነበረ።
አድማጮቻችንም እንደዚሁ በነገርህ ላይ ሶሎሞን ፎቶግራፎችን ቢልኩልን፣
አሁን ያሉትን ሁኔታዎች
የገጠማቸውን ክል መንገድ ላይ ምን ያህል ጊዜ እንዳጠፉ ከስራም የመስተጓጎሉን ሁኔታ ያንንም ቢያካፍሉን መልሰን ደግሞ ለአድማጮቻችን
እናቀርባለን። እንግዲህ ዌብሳይታችንና ፌስቡካችንን እንደዚሁም በትዊተር ተሳተፉ፣ ተከታተሉን። ዜናችን አበቃ። ለዛ
በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 16 2008 ዓመተ ምህረት ምሽት ፕሮግራም ነው።
ዜማና መዝሙሮች በኢትዮጵያ የፖለቲካ ስርዓቶች ያላቸውን ሚና እንገመግማለን። ከአጼ ኃይለ ሥላሴ
እስከ ደርግና አሁንም በኢህአዴግ የኢትዮጵያ መሪዎች በዜማና በመዝሙሮች ከፖለቲካ ርዕዮት ጀምሮ እስከ ልማት፣ ክትባትና የህዝብና ቤት ቆጠራ ሁሉ ዜማዎች አላቸው።
ሙዚቃ ትልቅ ስፍራ አለው። ምክንያቱም በአብዛኛው የኛ ህብረተሰብ የተማረ አይደለም፣ መጽሐፍ ማንበብ የሚችል አይደለም እና ከጽሁፍ ይልቅ ሰዎችን ማነሳሳትም ሀሳብህም መግለጽም በሙዚቃ ነው።
ዜማዎችና መዝሙሮች ያሰማናቸው በርካታ አድማጮችም አሉ።
ኢትዮጵያ 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 ቅደሚ በህብረተሰባዊነት አብቢ ለምልሚ።
እናስጨርሰዋለን። መንግስቱ ዘገየን፣ ገጣሚ ታገል ሰይፉም ከዘመን ከአድማስ አብሮን ይሻገራል።
የጥላሁንን አቤታዊ ዘፈኖች ካስታወስከኝ እኔ ደግሞ ትዝ የሚለኝ ቀረ።
በምሽቱ ፕሮግራማችን ሁለተኛ አጋማሽ ከምናቀርብላችሁ ዝግጅቶች ከአንዱ ቀንጨብ ያደረግነውን ነው የሰማችሁት።
እስከ ምሽቱ 4 ሰዓት እንግዲህ አብራችሁን ቆዩ ይሄንን ለመስማት። ሌላም አለን፣ በደንብ ያዝናናችኋል። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ በኦሮሞ ተቃዋሚዎችና በመንግስቱ የጸጥታ ኃይሎች መካከል ለ2 ወራት ግድም ግጭቶች ከተካሄዱ በኋላ ባለስልጣናቱ የአዲስ አበባን ግዛት ለማስፋት የኦሮሞ ገበሬዎችን ያፈናቅላል የተባለውን ማስተር ፕላን መሰረዛቸውን አስታውቀዋል። ታዛቢዎች ግን የመንግስቱ ባለስልጣናት ማስተር ፕላኑን ለመሰረዝ በወሰዱት እርምጃ ላይ ጥርጣሬ አላቸው። እርምጃው በእርግጥ የፖሊሲ ለውጥ መደረጉን ያመለክታል ወይስ ለቀረቡበት ተቃውሞች ማስታገሻ ነው ሲሉ ይጠይቃሉ። ሳሌም ሶሎሞን ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ዶክተር አወል አሎ በለንደን የምጣኔ ሀብት ትምህርት ቤት ጥናት ያካሂዳሉ።
የኢትዮጵያ መንግስት ጠቃሚ ናቸው የሚላቸውን መሬቶች ለመውሰድ ሌሎች ዘዴዎችንም ይጠቀማል ብለው እንደሚያምኑ ያስረዳሉ።
I don't actually believe that the practices of displacement, the practices of eviction and the plunder
ህዝብን ከቦታው ማፈናቀሉና ዘረፋው ይቆማል የሚል እምነት የለኝም። አስተውሱ አዲስ አበባን የማስፋቱ ስራ ከተጀመረ ቆይቷል። ከአስር አመታት ወዲህ ግን በጣም እየተባባሰ የመጣው የሀገር ውስጥና ባዕዳን ባለሀብቶች ከተማይቱ ላይ መዋለንዋይ ማፍሰሳቸው ባያሌው ከጨመረ በኋላ ነው።
ዶክተር አሎ በቅርቡ እንደገና የታሰሩትን የኦሮሞ ተቃዋሚ ፓርቲ መሪ አቶ በቀለ ገርባ የሰጡትን አሃዝ በመጥቀስም ባለፉት 10 አመታት 150 ሺህ የኦሮሞ አርሶ አደሮች መሬታቸውን በመንግስት ተቀምተዋል ብለዋል።
The practices would continue. They just don't call them a master plan.
ይሄ አሰራር ይቀጥላል። በርግጥ ከንግዲህ በኋላ አሰራሩን ማስተር ፕላን አይሉትም። በመሰረቱ ማስተር ፕላኑ የወጣው የግዛት ማስፋፋቱንና መሬት ነጠቃውን ህጋዊ ለማድረግ ነው። ያን የቀድሞውን አይነት መጠሪያ ላይኖረው ይችላል እንጂ አሰራሩ ግን ሊቀጥል ይችላል።
ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዋች ባነጋገራቸው የተቃዋሚ ፖለቲካ መሪዎች መሰረት ከተቃውሞ ሰልፉ ጋር በተያያዘ 140 ሰዎች ተገድለዋል። በሲቪከስ የፖሊሲና ጥናት ክፍል ኃላፊው ማንዲፕ ቲዋና እንዲህ ይላሉ።
So what we are urging is the international community should not turn a blind eye to these gross violations of human rights.
እየወተወትን ያለነው ዓለም አቀፉ ማህበረሰብ ዛሬ ኢትዮጵያ ውስጥ እየተካሄደ ያለውን ግዙፍ የሰብአዊ መብቶች ረገጣ እንዳላየ እንዳያልፍ ነው። ዓለም አቀፉ ማህበረሰብ ያለውን ዲፕሎማሲያዊ መንገድ ተጠቅሞ ጥያቄዎችን ማቅረብ አለበት ለኢትዮጵያ መንግስት። የጸጥታ ኃይሎች ተጠቅመዋል የተባለውን የኃይል እርምጃ አስመርምሮ ኃላፊዎቹን ለፍርድ ማቅረብ ስለሚቻልበት ሁኔታ መነጋገር ያስፈልጋል። እንዲያውም ገና የ12 ዓመት ዕድሜ ያላቸው ሕፃናት እንኳ ሳይቀሩ ተገድለዋል ተብሏል። ይሄ ሁሉ መጣራት አለበት።
የኢትዮጵያ መንግሥት በግጭቱ 13 የጸጥታ ኃይሎች መገደላቸውን አረጋግጧል። የአሜሪካ ድምፅ ራዲዮ ጣቢያ እዚህ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ተደጋጋሚ ሙከራ አድርጎ ይፋ መግለጫ አላገኘም። በኦሮሚያ የወቅቱ ተቃውሞ የሚካሄደው ኢትዮጵያ ከ30 ዓመታት በኋላ እንደገና በከባድ ድርቅ ሰሜን ምስራቃዊ ግዛቷ በተመታበት ወቅት ነው። ሴቭ ዘ ቺልድረን የተባለው ግብረሰናይ ድርጅት 10 ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ ያስፈልጋቸዋል ብሏል። የሁኔታውንም አስከፊነት የገለጸው በዓለም ከሶሪያ ቀጥሎ ከባዱ ሰብአዊ ቀውስ ሲል ነው። ታዛቢዎች ግን ዓለም አቀፉ ህብረተሰብ የድርቁን ሰለባዎች ለመርዳት ያላቸው ፍላጎት የኢትዮጵያ መንግሥት በኦሮሚያ አካባቢ የተነሱ የተቃውሞ እንቅስቃሴዎችን በተመለከተ እየወሰደ ባለው እርምጃ የሰብአዊ መብቶችን ማክበር እንዳለበት ከማስገንዘብ አያግደውም ብለን ተስፋ እናደርጋለን ይላሉ። ሙቶኒ ዋንየኪ በአምነስቲ ኢንተርናሽናል የምስራቅ አፍሪካ ጉዳዮች ዳይሬክተር ናቸው። የማስተር ፕላኑ ተሰረዘ ከተባለ በኋላ መንግሥት ተጨማሪ እርምጃዎችን እንዲወስድ ድርጅታቸው ጥሪ ማቅረቡን ይናገራሉ። ካቀረቧቸው ጥያቄዎች መካከልም የታሰሩት ሁሉ ያለምንም ቅድመ ግዴታ እንዲፈቱ፣ ፖሊስ በተቃውሞ ሰልፍ ወቅት የወሰዳቸው እርምጃዎች በነጻ አካል እንዲመረመርና ብሔራዊ ድርድር እንዲካሄድ የሚሉ ይገኙበታል። በኢትዮጵያ ሕገ መንግሥት መሠረት መሬት በሙሉ የመንግሥት ነው። ሰዎች ከቦታቸው እንዲነሱ ከተደረገም በቂ ካሳ ይከፈላቸዋል ይላል። በተለይ አርብቶ አደሮችን በተመለከተ ከይዞታቸው እንዳይፈናቀሉ የተሰጣቸው መብት መከበሩ መረጋገጥ እንዳለበት ይገልጻል። ያም ሆኖ ግን በአሁኑ ሁኔታ ከአዲስ አበባ ለተፈናቀሉ የኦሮሞ አርሶ አደሮች ተገቢው ካሳ ሲሰጥ አልታየም። አቶ አብይ ብርሃኔ በለንደን የኢትዮጵያ ኤምባሲ የሕዝብ ዲፕሎማሲ ኃላፊ ናቸው። የማስተር ፕላኑን አስመልክቶ በቅርቡ ከኢንተርናሽናል ቢዝነስ ታይምስ የለንደን ጋዜጣ ጋር ባደረጉት ቃለ ምልልስ የእቅዱ ዓላማ በአዲስ አበባና ዙሪያዋ ያሉ ነዋሪዎችን የልማቱ ተጠቃሚ ለማድረግ ነበር ብለዋል። በተቃውሞ እንቅስቃሴው ወቅት የተገደሉትን በተመለከተም ምርመራ እየተካሄደ ነው ሲሉ አስረድተዋል።
Now that the situation is stabilized and the protests have subsided, things have come back to normal.
አሁን ሁኔታው እየተረጋጋና ተቃውሞውም በመቆሙ ነገሮች ወደ ቀድሞ የተለመደ ሰላም ተመልሰዋል። የተፈጠሩትን ሁኔታዎች አስመልክቶ ምርመራ በመጀመሩም ምን ያህል ሰው እንደተገደለ እናጣራለን።
ቀደም ሲል እንደተገለጸው የአሜሪካ ድምጽ ራዲዮ ጣቢያ ይህንን አስመልክቶ እዚ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ ይፋ መግለጫ ለማግኘት አላስቻለውም።
ከአሜሪካ ድምጽ መጽሔትን ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የደቡብ ሱዳን ፕሬዚደንት ሳልቫኪር ሀገሪቱ የሚኖሯትን ግዛቶች ቁጥር ከ10 ወደ 28 በማሳደግ የሰላም ሂደቱን እያጓተቱ ናቸው ሲሉ የተቃዋሚዎቹ መሪ ሪያክ ማቻር ክስ አሰምተዋል። የተቃዋሚው የሱዳን ሕዝብ አርነት ንቅናቄ ሊቀመንበር ዶክተር ሪያክ ማቻር ትናንት ማምሻውን በአዲስ አበባው መኖሪያ ቤታቸው በሰጡት መግለጫ የፕሬዚደንቱ አቋም የሽግግር ሕገ መንግሥቱ ዝግጅት እንዳይጠናቀቅ አድርጓል ብለዋል። የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ ፕሬዚደንት ኪርን በማሳመን ድጋፍ እንዲያደርጉ ለማግባባት ዶክተር ማቻር ካምፓላ ይገኛሉ። መግለጫውን የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
በስምምነቱ መፈረም መስመር የያዘ የመሰለው የደቡብ ሱዳን የሰላም ሂደት አሁንም እንቅፋቶች እየገጠሙት ነው። የሰላም ስምምነቱም በታሰበው መንገድ እየተገበረ አይደለም። ለዚህ ምክንያቱም በሰላም ስምምነቱ መሰረት የሚረቀቀው ሕገ መንግሥት አልመጠናቀቁ መሆኑን የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተናግረዋል። ትናንት ማምሻውን አዲስ አበባ በሚገኘው መኖሪያ ቤታቸው መግለጫ የሰጡት ማቻር ለሂደቱ መጓተት መንግሥትን ተጠያቂ አድርገዋል። እንደ አውሮፓውያን አቆጣጠር ጥቅምት 2 2015 በፕሬዝዳንት ሳልቫኪር ማያርዲት የተወሰነው የግዛቶችን ቁጥር የመጨመር ውሳኔ የሰላም ስምምነቱን የሚጥስ መሆኑን ደግሞ በዋነኛ ማሳያነት ጠቅሰዋል።
We are now just about to finish drafting the amended constitution. But then we have come to a stalemate.
የተሻሻለውን ሕገ መንግሥት አርቅቀን ወደ ማጠናቀቁ ተቃርበናል። የሰላም ስምምነቱ 10 ግዛቶች እንደሚኖሩ ይገልጻል። ሌላው ቀርቶ የደቡብ ሱዳን የሽግግር ወቅት ሕገ መንግሥትም 10 ግዛቶች እንደሚኖሩ ነው የሚገልጸው። መንግሥት ግን 28 ግዛቶች ናቸው የሚኖሩት እያለ ነው። ነገር ግን አሁን በዚህ ምክንያት ወደፊት መጓዝ አልቻልንም።
ማቻር ለጋዜጠኞች አክለው እንዳብራሩት የሕገ መንግሥቱ መረቀቅ ለሽግግር መንግሥቱ መመስረት ወሳኝ ነው።
We want to form the transitional government of national unity. And for us to form the transitional government of national unity, we need to have a constitution.
የሽግግር የብሔራዊ አንድነት መንግስት መመስረት እንፈልጋለን። ይህንን የሽግግር መንግስት እንድንመሰርት ደግሞ ህገ መንግስት ያስፈልገናል። የሰላም ስምምነቱ ሐሳቦችም በህገ መንግስቱ መካተት አለባቸው። በሚኖሩት የደቡብ ሱዳን ግዛቶች ቁጥር ላይ መስማማት ካልቻለን ደግሞ ህገ መንግስት ሊኖረን አይችልም። ያለ ህገ መንግስት መንግስት የተመሰረተበት ሀገር ደግሞ አይቻለውም። ኩባንያ ለመመስረት ስትፈልጉ እንኳን መመሪያዎች፣ ደንቦች፣ መሰረታዊ መርሆችና የመሳሰሉት ይኖራሉ። መንግስት የመመስረት ተግባርም ተመሳሳይ ነው። ህገ መንግስት ያስፈልጋል።
በሰላም ስምምነቱ የጊዜ ሰሌዳ መሰረት የብሔራዊ አንድነት የሽግግር መንግስት ከሶስት ቀናት በፊት መመስረት ነበረበት። ያ ቀነ ገደብ ግን አልፏል። እናም የተቃዋሚዎቹ መሪ እንቅፋት ሆነ ላሉት ጉዳይ እልባት ለማግኘት የማይታሰብ የሚመስል ጉዞ አድርገዋል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በደቡብ ሱዳን ተቃዋሚዎችና በመሪያቸው ሪያክ ማቻር እንደ ጠላት የሚታዩ ሆነው ቆይተዋል። በደቡብ ሱዳን የእርስ በርስ ግጭት ወቅት መንግስትን ደግፈው ጦር መላካቸው በአደባባይም ጭምር ጎራ መለየታቸው የተቃዋሚዎቹን እምነት አሳጥቷቸዋል። የዶክተር ሪያክ ማቻር ወደ ካምፓላ ማምራት ትኩረት የሚስበው ከዚህ ሁሉ አንጻር ነው። ሙሴቬኒ የሰላም ሂደቱ አካል እንዲሆኑ አጋራቸው የሆኑትን ፕሬዝዳንት ሳልቫኪርን ማሳመን እንደሚችሉ ነው የተቃዋሚዎቹ መሪ ለጋዜጠኞች አብራሩት።
Recognizing that President Museveni is part of peace process from the very start and also a guarantor of the agreement and
President Museveni ከመጀመሪያ አንስቶ የሰላሙ ሂደት አካል ለመሆናቸው የስምምነቱን ባለቤት ለመሆናቸው ዕውቅና በመስጠት ከዚህም በላይ ግን የአካባቢው የሰላምና መረጋጋት አካልም በመሆናቸውና በተመሳሳይም ዩጋንዳ ከዋነኞቹ የደቡብ ሱዳን የንግድ አጋሮች አንዷ በመሆኗ ሙሴቬኒ የሰላም ሂደቱ ወደፊት ይራመድ ዘንድ ቢያንስ ፕሬዚደንት ሳልቫኪርን ለማሳመን ፍላጎት እንደሚያሳዩ አምናለሁ።
የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻር ወደ ካምፓላ ሲያመሩ የእርስ በርስ ግጭቱ ከተከሰከሰ በኋላ ለመጀመሪያ ጊዜ ነው። ጉብኝቱ የተመቻቸውም ከሙሴቬኒ ጋር የተደረገውን የስልክ ውይይት ተከትሎ መሆኑን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው።
ቆንጆ። እንግዲህ ቀደም ሲል በዜናችን ማውጣ ላይ ትገናኛላችሁ ስምሽናችሁ ነገራችን ላይ
አመሰግናለሁ።
ትመሳሰላላችሁ በጣም
አመሰግናለሁ። ሰሎሞንና ሰሎሞንም ይመሳሰላሉ።
አመሰግናለሁ። የምስራቅ ዩናይትድ ስቴትስ አብዛኞቹ ግዛቶች ሰሞኑን ባለፈባቸው የክረምት ማዕበል ብሊዛርድ ይሉታል በእንግሊዝኛው አጠራር፣ ወይም ስኖ ስቶርም ወይም ደግሞ አዳዲስ ስሞች ሰጥተውታል።
ስኖዚላ ነው ያሉት።
ስኖዚላ እንደ ጋድዚላ አይነት፣ ስኖጌዶን እንደ አርማጌዶን አይነት ብዙ ስም እየሰጡት ነው። እና በዚህ ምክንያት የበረዶ ቁልል ለመንቀሳቀስ አስቸጋሪ ሁኔታ ፈጥሯል። በመሆኑም የፌዴራል መንግስቱና የጠቅላይ ግዛቱ እንዲሁም የዋሽንግተን ዲሲ አስተዳደሮች ዛሬ ዝግ እንዲሆን ወስነዋል።
በመሆኑም አብዛኞቹ የቪኦኤ ባልደረቦች ዛሬ በስራ ገበታቸው ላይ ለመገኘት ተቸግረዋል። ስለዚህ የዕለቱ መደበኛ ፕሮግራሞች ለዛሬ ተሰርዘው ቀደም ሲል በአዲሱ በጋቢና ፕሮግራማችን ተዘጋጅተው የነበሩ ዝግጅቶችን ነው ቀጥሎ የምናቀርብላችሁ።
እናም የመጀመሪያው ዝግጅት የፖለቲካ ቀልዶችና ስላቅ የሚል ነው። ለፕሮግራሙ አዘጋጅና አቅራቢዎች ለሄኖክ ሰማእግዜርና ለመስታወት አራጋው እናስረክባችሁ። አሁን ከስላቆቻቸው ጋር
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም በዚች አሪፍ ታክሲ ጋቢና ተሳፍራለች።
ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ቀልድና ፖለቲካ ይሆናል።
ቀልድና ፖለቲካ። ከአምስት ዓመታት በፊት አንድ ታሪክ እንንገራችሁ። የደቡብ አፍሪካ ቴሌቪዥን ኤስኤቢሲ የሀገሪቱን ታዋቂ ሰዎችና መሪዎች በአሻንጉሊት መስሎ በስላቅ የሚተቸውን ዘኒውስ ዝግጅት ለሕዝብ አይመጥንም ሲል ከአየር አግዶ ነበር።
ፕሬዚደንት ሙጋቤ, how is your health?
ፕሬዚዳንት ሙጋቤ, ጤናዎት እንዴት ነው?
My wealth is very large.
ሀብቴ ነው ያልከው? ሀብቴ ብዙ ነው።
የዚምባብዌ መንግስት ይህንን የቀልድ ዝግጅት እንዳይተላለፍ ከልክሏል። በደቡብ አፍሪካ የአንግሊካን ቤተክርስቲያን ሊቀ ጳጳስ ዴዝሞንድ ቱቱ ዘኒውስ በቱቱ ላይ የሚያፌዝ አሻንጉሊትም አለው። ተው እንጂ በእኛ ላይ እንዲቀልዱብንማ እንፍቀድ ሲሉ ድጋፋቸውን ሰጥተው ዝግጅቱም በቴሌቪዥን ቀጥሏል።
እዚህ በዩናይትድ ስቴትስ ደግሞ ያለ እቀባ ቀልድና ቁም ነገር የሚስተናገድባቸው በርካታ የቴሌቪዥንና የሬዲዮ ዝግጅቶች አሉ። ከእነዚህ መካከል ደ ዴይሊ ሾው የሚባለውን እንዲያስተናግድ ደቡብ አፍሪካዊ ወጣት ኮሜዲያን ትሬቨር ኖያ ተሰይሟል።
የቴሌቪዥን ዝግጅቱ ታዋቂ አሜሪካውያንን ፕሬዝዳንቱን ጨምሮ በመተቸት ይታወቃል። ዲሞክራሲ፣ የመናገር ነጻነትና ነጻ ማህበረሰብ ለትችት ሁልጊዜም ክፍት ነው። በኢትዮጵያስ ይቀለዳል?
ለህብረተሰቡ ሊሰጥ ይችላል ፋይዳ፣ ለእኛ ግን ምንም እዳ እንጂ ፋይዳ የለው።
ኮሜዲያን ክበበው ገዳ በኢትዮጵያ የፖለቲካ ቀልድ የሚያስከፍለውን ዋጋ ሲገልጽ ነው የሰማ ነው።
እና እዚህ ትገባታል ከአሁን በኋላ ሾህ ቃሊቲን ያለኛል።
እዚህ ከዋሽንግተን ዲሲ የስቱዲዮ እንግዶች፣ ከአዲስ አበባ ደግሞ በስልክ ያነጋገርናቸውም አሉ።
እንደው አንድ ጥያቄ ላንሳ። እንግዲያውስ በኢትዮጵያ መንግስት ወይ በቀበሌ ወይ በአካባቢ አስተዳደር በአደባባይ መቀለድ ይቻላል?
አይቻልም። አይደዛ እንኳን ጥሩ አይደለም፣
የተለመደም አይደለም።
በአምስቱ ዓመት ልማት መርሃ ግብር አልታቀፈም ነው የምትለው? የጋቢና ጉዞአችን ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
This is The Daily Show with Jon Stewart.
አሜሪካውያን በመሪዎቻቸውና በራሳቸውም ጭምር በግልጽ በአደባባይ መሳቅ ያውቁበታል። ፕሬዚዳንት ጳጳስ የቴሌቪዥን ዜና አቅራቢዎችና ታዋቂ ሰዎች ሁሉ በዝነኛው ደ ዴይሊ ሾው በኮሜዲስ ይጠራባሉ። ይሳቅባቸዋል፣ በራሳቸው ላይ ከት ብለው ይስቃሉ።
በዚህ የኮሜዲ ሴንትራል የምሽት የቴሌቪዥን ዝግጅት ታዲያ ቀልድ የዋዛ ፈዛዛ ነው ብለው መሪዎቹም አይንቁትም። እንዲያውም አድናቆታቸው ትልቅ ነው። በዚህ ዝግጅት ለቃለ መጠይቅ ሲጋበዙ ደግሞ አቤት ወዴት ብለው ነው ከተፍ የሚሉት።
የቀድሞ አዘጋጅና አቅራቢው ጆን ስቱዋርት ታዲያ ለእንግዶቹ ትልቅ ከፍተኛ ክብር አለው። ግን ደግሞ በሥራቸውና በተናገሩት ጉዳይ ደግሞ ማፌዝ ሥራው ነው።
ዋይ
ምን ነው ብርሽ?
ዋይ ብራይ ዋይ ብራይ ላይ
አንተ ትንሽ። ጆን ስቱዋርት ለወዳጆቹ ለጓደኞቹም ቢሆን አይመለስም።
የኤንቢሲ ናይትሊ ኒውስ አዘጋጁ ወዳጁ ብራያን ዊሊያምስ ከተከበረበት የታመነ አሜሪካዊ ድምፅ በሚል ከተሰጠው ክብር ሲወድቅ ጆን ለወዳጁ አልተመለሰም። በሂስ ጠረበው፣ ውሸቱን አቃለጠ፣ ሳቀበት፣ አሳቀበት።
የደቡብ አፍሪካው አንግሊካን ቤተ ክርስቲያን ጳጳስ ዴዝሞንድ ቱቱ በአንድ ወቅት በደቡብ አፍሪካ ቴሌቪዥን ዛኒውስ የሚባል ዝግጅት ላይ ቀርበው በራሱ የማይስቅ ማህበረሰብ ራሱን የሚኮፍስ ማህበረሰብ ችግር ያለበት መሆኑን ያሳያል ብለው ነበር።
Very perceptive.
Sound a lot like him. Is this true?
Who?
Anyway. Thank you, my dear friend.
ዘኒውስ የደቡብ አፍሪካ መሪዎችን በአሻንጉሊት መስሎ በኮሜዲ ስላቅ ወይም ሳታየር ያደርጋል። የነጻነት አባታቸው ኔልሰን ማንዴላ፣ ዴዝሞንድ ቱቱን፣ ፕሬዚዳንት ዙማን፣ አረ ቤኒ ማካርቲም ሳይቀር እንዲሁ።
ፕሬዚዳንት ሙጋቤ፣ how is your health?
ፕሬዚዳንት ሙጋቤ፣ ጤናዎት እንዴት ነው?
My wealth is very large.
ሀብት ነው ያልከው? ሀብቴ ብዙ ነው። ስለጠየከኝ አመሰግናለሁ።
ለነገሩ ነገርን ያነሳዋል በሚል ነው እንጂ ዛሬ የምንነግራችሁ ስለ አሜሪካዊው ዘ ዴይሊ ሾው እና ስለ ደቡብ አፍሪካዊ አቅራቢው ትሬቨር ኖሃ ነው።
This is the Daily Show with Trevor Noah.
በመስከረም ወር ውስጥ አሜሪካውያን የሚወዱትንና የሚያደንቁትን ኮሜዲያን አረኛ እንወደዋለን ጆን ስቱዋርትን ሸኝተው ደቡብ አፍሪካውያኑን ትሬቨር ኖዋ እሱንም እንወደዋለን ተቀብለውታል። ያው አቀባበሉ ልክ እንደየሰው መልክ የተለየ ቢሆንም
የተወለደው እንደ አውሮፓውያኑ አቆጣጠር በ1984 ዓ.ም ተመረተ በደቡብ አፍሪካ ጆሃንስበርግ ከተማ ነው። እናቱ ደቡብ አፍሪካዊት፣ አባቱ ደግሞ የስዊዝ ዜጋ ነው።
ቤተሰቦቼ ጥቁርና ነጭ ናቸው። እናቴ ጥቁር ናት፣ አባቴ ደግሞ ነጭ ነው። በወቅቱ የተከለከለ ነበር፣ ግን እነሱ ግድ አልነበራቸውም። እናቴ ያበጠው ይፈንዳ ነጭ ወንድ ነው የምፈልገው አምጡልኝ አምጡልኝ ስትል፣ አባቴ ደግሞ ያው እንደምታውቁት የስዊስ ሰዎች ቸኮሌት ይወዳሉ።
ከተለያየ የዘር ሐረግ የተገኘው ትሬቨር በተለያየ ባህል በሶዌቶ ውስጥ ማደጉ ለዛሬው የኮሜዲ ስራው ታላቅ መሰረት ሆኖታል ይላሉ አድናቂዎቹ። በአፍሪካ አህጉር ያገሩ ሰዎች ትሬቨር ኖሃ ለዚህ ታላቅ ተመልካች ላለው የአሜሪካን ቴሌቪዥን ዝግጅት አቅራቢነት በመብቃቱ ተደስተዋል።
በተለያዩ የማህበረሰብ የመገናኛ ብዙሃን ስለ ትሬቨር ኖሃ ዘ ዴይሊ ሾው ዝግጅት አዘጋጅ በመሆኑ ብዙ እየተባለ ነው። ከድጋፍ እስከ ተቃውሞ፣ ለምሳሌ በፌስቡክ ስለሱ የተነገሩትን ብንወስድ ይህ ፕሮግራም በጣም ጥሩ እንደሚሆን ምንም ጥርጥር የለኝም። ብዙ ተቃውሞ ሊደርስበት ይችል ይሆናል። እኔ ግን በስራዎቹ ሁሉ ከጎኑ ነኝ። በርታ ትሬቨር።
የመጀመሪያ ስራው ምንም ሊገባኝ አልቻለም። ከዚህ በፊት ጆን ስቱዋርት ይሰራ ከነበረው ፍጹም የተለየ አለመሆኑ፣ ጽሑፉ ተመሳሳይ ነው ማለቴ አቅራቢው ጆን ስቱዋርት በትሬቨር ከመቀየሩ በስተቀር የሚመስለው የአንድ አስተማሪን የማስተማር እቅድ እየፈጸመ እንደሆነ ነው። ትሬቨር የልጅነት ህይወቱ ብዙም አስደሳችና የሚያዝናና አልነበረም። የሁለት ወንድሞቹ አባት የሆነው እንጀራ አባቱ ከትዳር መፍረስ በኋላ እናቱን በሁለት ጥይት ተኩሶ ክፉኛ ቆስሏል። ራሱን ትሬቨርን ሊገድለው ይዝትበትም ነበር።
ስለ ፖለቲካ የጠለቀ እውቀት የለኝም፣ የሚያዝናናው ነገሮችን በጥልቀት መመልከቻ በመሆኑ ነው። ጆን ስቱዋርት አሁን ላለበት ደረጃ ፕሮግራሙን ለማድረስ 16 ዓመታት ወስዶበታል።
ትሬቨር ባህሉን ተላምዶ በዚህ ባጭር ጊዜ በአሜሪካውያን ዘንድ ተወዳጅነትን ማትረፉ በብዙዎች ዘንድ በብቃቱ እንዲተማመኑና የበለጠ ከሱ እንዲጠብቁ አድርጓል። በተለይም ወጣት ተመልካችን
This is surreal for me. I'm not going to lie, growing up in the dusty streets of South Africa, I never dreamed that I would one day have, well, two things really. an indoor toilet, and a job as host of the Daily Show.
መልካሙን ሁሉ ለአፍሪካዊ ልጅ ለትሬቨር ሙሃንም እንመኛለን።
And now I have both.
I can feel my face when I'm with you. But I love it. But I love it. Oh, I can feel my face when I'm with you. But I love it. But I love it. Oh, and I know she'll be the death of me. At least we'll...
ቆይ 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 አትውረዱ። ታክሲዋ ተቀጥላለች። መርሶም ጋቢና ውስጥ ነው ያሉት። አሁን ነዳጅ ለመምላት ነው የቆምነው። ከዛ ወደ ተከታዩ ዝግጅት እናመራቸዋለን። ከወረዱ ግን ይቆጨውታል።
ሙዚቃና መዝሙር በኢትዮጵያ የፖለቲካ ታሪክ ውስጥ የሚል ይሆናል ርዕሱ። ከጋቢናዎች ጋር ነው የምንቆየው። ወደ ሄኖክና ወደ መስታወት እንመልሳችሁ።
ቀደም ሲል የጀመርነው የፖለቲካ ስላቅና ፌዝ ግን አላበቃም። በሌላ ዝግጅት ይዘንላችሁ እንመለሳለን። አሁን ወደ ጋቢና።
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምን አመሻችሁ። የዛሬው የጋቢና ጉዞ ወደፊት ይሆናል።
ወደፊት ነው ጉዟችን። ግን ማንቅደም
ዛሬ ጋቢና ቪኦኤዎች ምን ነው አብዮት አብዮት አላችሁ ከመለታችሁ በፊት
እንበር ተጋዳላይ የዛሬው ዝግጅታችን ዜማና መዝሙሮች በኢትዮጵያ የፖለቲካ ስርዓቶች ያላቸውን ሚና እንገመግማለን። ካጼ ኃይለ ሥላሴ
እስከ ደርግና አሁንም በኢሃድግ የኢትዮጵያ መሪዎች በዜማና በመዝሙሮች ከፖለቲካ ሪዮት ጀምሮ እስከ ልማት ክትባትና የህዝብና ቤት ቆጠራ ሁሉ ዜማዎች አላቸው።
ሙዚቃ ትልቅ ስፍራ አለው። ምክንያቱም በአብዛኛው የኛ ህብረተሰብ የተማረ አይደለም፣ መጽሐፍ ማንበብ የሚችል አይደለም እና ከጽሁፍ ይልቅ ሰዎችን ማነሳሳትም ሐሳብም መግለጽም በሙዚቃ ነው።
ዜማዎችና መዝሙሮች ያሰማናቸው በርካታ አድማጮችም አሉ።
ኢትዮጵያ ከደሚ በህብረተሰባዊነት አብቢ ለምለሚ
እናስጨርሰዋል። መንግስቱ ዘገየን፣ ገጣሚ ታገል ሰይፉም በዚች አሪፍ ታክሲ ከዘመን ከአድማስ አብሮን ይሻገራል።
የጥላሁንን አቤታዊ ዘፈኖች ካስታወስከኝ እኔ ደግሞ ትዝ የሚለኝ ንገረ።
እሺ፣
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ዛሬ ጉዟችን ከአጼ ኃይለ ሥላሴ ዘመነ መንግስት ጀምሮ መዳረሻው አሁን ላይ ሆናል። በእነዚህ ዘመናት ወጣቶችና አዳጌ የነበሩ መስታወት እያየሽ ነው። አዳጌ እያልኩኝ ነው።
አዎ አስተካክለናል።
አስተዳደራዊ ትዝታዎቻቸውን በተለይ በዜማና በመዝሙር ያካፍሉናል።
ለአሁኑ ትውልድ ከራቀውን ጀምር። እንዲያውም ለምን በጥያቄ አናደርገውም? ይህን የኢትዮጵያ ሕዝብ መዝሙር ታስታውሱታላችሁ?
ብዙዎቻችሁ እንደኛ ታስታውሱትም በአጼ ኃይለ ሥላሴ ዘመነ መንግሥት የኢትዮጵያ ሕዝብ መዝሙር ነበር። ኢትዮጵያ ሆይ ይባላል። እስቲ አሁን ከመልእክቱ ጥቂት እናሰማችሁ።
በዚያን ጊዜ አዳጊ ወጣቶች የነበሩ በትምህርት ቤት የሕዝብ መዝሙሩን ይዘምሩ የነበሩን አሰማናቸው። ብዙ ሩቅ አልሄድንም። ባልደረባችን ትዝታ በላቸው ጊዜውንና ዜማውን እንዴት አስታውሰዋለች።
ኢትዮጵያ ሆይ ደስ ይበልሽ በአምላክሽ፣ ተባብረዋልና ተራሮችንን ጀግኖችሽ አይነካም ከቶ ነጻነትሽ።
ምን ያስታውስሽ?
ጃንሆይ ነው። ትንሽ ልጆች ሆነን ሰንደቅ ዓላማው ሲወርድና ሲወጣ ቆመን ምንዘምረው።
በውስጡ ግን የንጉሱን ዘላለማዊነት ዘምሩ ነው።
አዎ ነው፣ ስናረግ ነበር። ምን ይደረግ፣ ተለይቶና አቅም ሰው ማምለክ። ደስ ይበልሽ አምላክሽ፣ ኃይል በንጉስሽ፣ ተባብረዋል አርበኞችሽ፣ አይመካም ከቶ ነጻነትሽ። ብርቱ ናቸውና ተራሮችሽ፣ አትፈሪ ከጠላቶች። ይኑርልን ድል አድራጊው ንጉሳችን፣ ይኑርልን ለክብራችን።
ብሔራዊ መዝሙሮችና ዜማዎች የሚያስተላልፏቸው መልእክቶች ከህዝባዊ አንድነት፣ ሰላምና ብልጽግና፣ ሀብትና ልማትን ያዘሉ ሲሆኑ ህዝብን በተለይ ደግሞ ወጣቱን ለማስተባበር ደግሞ በስፋት የሚውሉ መዝሙሮችም አሉ። በዛን ጊዜ በትምህርት ቤት የዘመራችሁ አድማጮች ትውስታዎቻችሁን አሁኑኑ ለማካፈል ትችላላችሁ። በፍጥነት ወደ ፌስቡክ ግቡና አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። በዛሬው ዝግጅት ከሰማናቸው ዜማዎች፣ መዝሙሮች ጋር ያሏችሁን ትውስታዎች ንገሩን። ትውስታዎቹ በጎንም በጎም ሆነ ክፉ ሊሆኑ ይችላሉ፣ አካፍሉን።
አሁን ዘመን እንሻገር።
የመሳፍንት አገዛዝ የህልውናችን መር በዘመን ስራ መያዝ ዘመድ የለሽም ማውገዝ እጆችን ማቆራመት ወዲያ ወዲህ ማውደለት እየዞሩ ማጥበርበር ወሬዎችን መመንዘር ውቆ የበሉ መፍረድ ወገንን ማወናበት በነገር መከፋፈል።
የደርግ መንግስት አስተዳደራዊ ርዕዮትና የዕለት ተዕለት አፈጻጸምን ለመረዳት ደግሞ በዘመኑ በሬዲዮ ጣቢያዎችና በቴሌቪዥን ዝግጅቶች የሚተላለፉ ዜማዎችና መዝሙሮችን ማድመጥ ብዙ ነገሮችን ሊያስረዳ ይችላል።
ለማያዳግም ድል ወደፊት 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 ኢትዮጵያ ሰፊ ህዝብ ያሸንፋል።
ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ ይነው ምኞቴ
በዮዴ ከራሴ በፊት ለኢትዮጵያ እናቴ እድሞ ጉዞ
አራተኛ ክፍል ሆነን ይሄን እንደ ሙዚቃ ፌረት ተነስቻለሁ ትጥቄና ጥብቄ
ሞራል ይዞታል። ሄኖክ እዚህ ስቱዲዮ ውስጥ ሆኑ
ዘመኑን የሚያስታውሱ ዜማዎችን ይዘን ምክንያቶቻቸውን የምንወያይበት ነው። ጋቢና ቪኦኤ ይቀጥላል። እስኪ ከዛ ዘመን ደግሞ ተጨማሪ ዜማዎች እናሰማችሁ።
Let's get back in this mountain. When the night is on the bottom of it. Let's get back in this mountain.
እሺ እድገት በህብረት እስቲ ሄኖክ ስለ እድገት በህብረት መታከው ንገረኝ።
በነገርሽ ላይ እኔ እንኳን በጊዜው ማስተዋወሰው ነገር ባይኖር አሁን ጽዮን እየነገረችኝ ነበር እናትና አባቷ የተገናኙት በእድገት በህብረት ዘመቻ ነበር። በወቅቱ እንግዲህ የዩኒቨርሲቲ ተማሪዎች ወይ ከፍተኛ ትምህርት ተቋማት ተማሪዎች ወደ ተለያዩ የገጠር አካባቢዎች ሄደው ከግብርና ጀምሮ ትምህርት እስከ ማስተማር ድረስ የሚሰሩበት ወቅት ነበርና በዜማ የታጀቡ ናቸው። ድንቅ ድንቅ የኢትዮጵያ ሙዚቀኞች ደግሞ ለነኚህ የእድገት በህብረት ዜማዎች በተለይ ለጽዮን እናት ያ ዜማ
ጽዮን እየመጣች ነው ደግሞ ወደ ስቱዲዮ ሞራል ይዟት አልሰማም።
ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት አገራችን ጥቅም ህዝቧን ታጥቆ ይስራ በተቻለ ተሳሰራመ ግንዴና በርታ ለአገር ብልጽግና ለወገን መግታ
እሺ ጽዮን ወደ ስቱዲዮ እንደው የበራሽን የመጣሽ ሙዚቃን
የእድገት በህብረት ልጅ
እናቴ ሁሉ ጊዜ የምታወራው ትልቁ ታሪኳ ቢኖር የእድገት በህብረት ዘመቻ ወቅት ነውና ከባሏ ጋር የሚተዋወቀችው
ከባሏ ማለት
ከአባቴ ጋር ማለት የእሷ ላርገው ብዬ እሷ ሀረር ነበር የጨረሰችው ትምህርቷን እና ልክ ትምህርቷን እንደጨረሰች ለእድገት በህብረት ዘመቻ ደደር ወደሚባል ሀገር ተልካ ሄደች ለማስተማር። ዘመቻው ማስተማርም ነበር እና አባቴ ደግሞ ደደር ነበር፣ የደደር ልጅ ነበር እና እዛ ነበር የሚኖሩ፣ እዛ ነው የተዋወቁት። እና ሁልጊዜ ትዝታዎቿ ሁልጊዜም ያለው የእድገት በህብረት ዘመቻ ነው።
አንቺ እንግዲህ ለምን ጽዮን አሉሽ ወይ ዘመቻ ወይ መሰረት?
አየር ሰዓትን እንዳልወስድብ እንጂ የእኔ ጽዮን ራሱ ታሪክ አለው ከዚሁ ከዘመቻው ጋር የተያያዘ።
በሌላ ጊዜ እንመጣለን።
አሸ ወይና 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 አሸ ወይና ማለቴ ለዘማቿቴ ኢትዮጵያ ትቅደም አባሪ ለሆንሽ ለእድገት
በህብረት ሻሸ ወይናዬ። ወደ ሰርጎ ሰርከን ደግሞ ምንድን ነው
የሰርጉ ሙዚቃ ራሱ የውልሽ አብዮታዊ
ሆኖ ነበር ነው የምትለን?
ለዘመቻ እኮ ነው የሚለው።
የዛን ጊዜ ሙዚቃዎች ሁሉ ወደ አገር ልማት ይዙሩ የሚል ነው ዘፋኞቻችን
በብዙ ጊዜ። አሁንም ቢሆን አይጠፋም እሱ። የጋቢና ጉዞአችን ሲቀጥል በስቱዲዮ ባልደረባችን ብርሃን ኃይሉን አነጋግረናታል።
ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት አገራችን ጥቅም ህዝቧን ታጥቆ ይስራ በተቻለ ተሳሰራም ግንዴና በርታ
ለአገር ብልጽግና ለወገን መከታ ኢትዮጵያ ትቅደም። እዚህ ስቱዲዮ ብርሃን አብራናለች። አስቀድማ ስታዜም ነበረ። ብርሃን፣ ይህንን ዜማ ስትሰሚ፣ ይህንን መዝሙር ስትሰሚ አይምሮሽ ውስጥ የሚመጡ ትዝታዎችን እስኪ ንገረኝ።
ኋላ ኋላ ላይ ያንን ስርዓቱን በአጠቃላይ ሳስታውስ ትንሽ የሚረብሸኝ አለ። ግን ይሄ መጀመሪያ ሲጀመር ደርግ ስልጣን ላይ ወጥቶ እነዚህ መዝሙሮች ሲዘመሩ በተለይ በጣም ወጣት ነበርኩ በዛን ሰዓት። ጥሩ ስሜት ነው የሚሰማ። ምክንያቱም ይገደቡ እንዲደረግ እንዲደረግ ሲል ተስፋ ያለው ነው በዛ ኢሚዲየትሊ የሚመጣው። ኋላ ኋላ ላይ ግን ያው ነገሮች እየተቀየሩ መጥተው ብዙ መታሰር፣ መገደል፣ ብዙ ነገሮች ስለተፈጠሩ በዛ ስርዓት ያስደነግጥሃል ስታስቡ።
ስንት ዓመትሽ ነበር ያኔ?
ምናልባት 15 ምናምን ይሆናል። እና ሚድል ስኩል ተማሪ ይሆን አላስታውስም።
የት ነበር የምትሰሙት? በሬዲዮ በቴሌቪዥን?
በሬዲዮ ነው፣ በሬዲዮ በቴሌቪዥን። እኛ ራሳችን እኔ ከጫፍ እስከ ጫፍ ዘምረው ነበር። ደስ ይላል ስትሰማው።
ትምህርት ቤቱ ዘምሩ ትባሉ ነበር
አይባልም? እኔ አላስታውስም፣ ትምህርት ቤት ስንዘምር አላስታውስም። ግን ያው በቴሌቪዥን በምንም ሲል ስለሚሰማ እኛም ያው እንሰማዋለን፣ እንዘምራለን አዲስ ተስፋ አዲስ ነገር ነው ማለ ትርጉም ራሱ ሰማውና የለውጥ ግዜ ስለነበረ ያኔ ጥሩ ነገር ይመጣል ብለ ነው ተስፋው ስለዚህ
መጨረሻው ግን እንደዛ ሆኖ
አልተገኘም እና ያሳቀኛል ምን ስራት ተመለሰ ሰሰም
ብርሃንን መለስ ብለን እናመጣታለን። እዚህ ስቱዲዮ አብራኝ የምታስተናግደው መስታወት አረጋው መስታወት በቀደም ስንነጋገር ስለ ተነሳ ተራመድ
ይሄ ዜማው ነው ፖለቲካል እንትኑን እናስቀምጠው ነው ወደ ጎን ምንም መልክቱ ምኑ አይመለከተኝም ነው ግን ፖለቲካ ራቅን ያልኩኝ አለርጂ ነኝ ዜማው በጣም ባለፈውም ስናወራ አብረን ቢሮ ውስጥ ዜማዎች የዛን ጊዜ የሚወጡት ዜማዎች በሙሉ በጣም ምርጥ የነበሩ ናቸው ምክንያቱም ሰዎችም የሚያወጡት ዜማውን የሚያወጡት ሙዚቀኞችም በደንብ ባክግራውንዳቸው ማለት የኋላ ታሪካቸው በሙዚቃ የዳበረ ሰዎች ነበሩ ለሀገር የሚመጣ ዜማዎች የሚያመጡት
እና ክፍሌያቦቸር ነው ብዙዎቹን የጻፋቸው በነገርሽ ላይ
አዎ ተነሳ ተራመድ የኔ በቃ ወደፊት ማልሞ እንዴት በህብረ ዝማሬ እንዴት ተደርጎ መስራት እንደሚችል ግጥሙ ተቀይሮ ግጥሙን
ለምን ግጥሙማ ውበት እሱ አይደል
እሺ ወንሽ ሀሁ ሚለው እንዳይቀር
ወንዶች ቢገደቡ ችግር አለ
አረ የለም አባይ ተገደበልኝ ይሄው
እንደውም አንድ አድማጭ እናስገባ አሁን ከደሴ ሰላም ናችሁ ደሴ እንዴት ናችሁ ወልዲያ መንግስቱ ዘገየ ይባላል
ይፍማ ገራፋት ይበቀመኝታ ይፋጋ ገራችን ድህነት በሽታ
እነኚህ ዜማዎች ግን ምን ፋይዳ ያላቸው ይመስላል ብዙ ጊዜ ዘመቻዎችም ሆኑ የፖለቲካ ዘመቻዎችም ሆኑ የልማት ዘመቻዎች ከዜማ ጋር ይገናኛሉ?
አዎ በጣም ለምሳሌ አንደኛ ኢትዮጵያዊነት በራሱ ማለት ነው። እኛ ኢትዮጵያውያን በአብዛኛው እያንዳንዱ የኑሮ እንትኖቻችንን እውነታዎች በዘፈንና በግጥም መግለጽ ነው የሚቀናን። ለምሳሌ አሁን ወደኛ አካባቢ ወደ ቆላ እንኳን ብትሄድ ማለት ነው ቆላ አካባቢ ለምሳሌ አሁን እርሻ በሚታረስበት ጊዜ ወደ ደጋውም ስትሄድ ገበሬው ያ እርሻውን እያረሰ ያንጎራጉራል፣ ይገጥማል። እያንዳንዱ የኑሮ ገጽታችንን በዜማና በግጥም ለመግለጽ ይቃናናል ብዬ አስባለሁ። ማለት ለቅሷችንን፣ ዘፈናችንን፣ እርሻውም፣ አረሙም፣ ማጎልጎሉም፣ መዝራቱም፣ አውድማው ላይ ያለው ነገር ያው ያቀዱትን ነገር እንዲፈጽሙ የሚያበረታታ ነገር ይመስለኛል።
ይቺ ታክሲ ብዙ ቦታ አሽከረከረችን፣ ብዙ ቦታ ደረሰችን። ይህንን ሁሉ ስንሰማ ብዙዎቻችን የተለያየ ነገር ነው የምናስታውሰው ትዝ የሚለን። የኢትዮጵያ ታሪክ ብዙ ውጣ ውረድ የበዛበት ብዙ ሸለቆና ሜዳ ተራራና ቁልቁለት የበዛበት እንደሆነ ትዝ ይላችኋል መቼም ብዙዎቻችሁ። ወደፊት እስቲ እናንተ ያሳለፋችሁትን ሕይወት ጉስታዎቻችሁን ላኩልን። ጋቢና በዚሁ አላበቃም። ሙዚቃና መዝሙር በኢትዮጵያ የፖለቲካ ታሪክ ውስጥ ይቀጥላል በሌላ ዝግጅት። ከመሰነባበታችን በፊት አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ24 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 21 ብር ከ24፣ የመግዣ ዋጋ 21 ብር ከ35 ሳንቲም ነው። አንድ ዩሮ 23 ብር ከ02፣ አንድ የእንግሊዝ ፓውንድ 30 ብር ከ30 ሳንቲም ነው። ነገ ማክሰኞ ጥር 17 2008 ዓ ም አዲስ አበባ ፀሐያማ ትሆናለች። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሠረት ከፍተኛ ሙቀቷ 27፣ ዝቅተኛ 15 ዲግሪ ሴልሽየስ ይሆናል። ዋው! ነገ የሥራ ቀን ባይሆን ኖሮ ውሏችሁን አደባባይ አድርጉላችሁ ነበረ። የሆስኒ ሙባረክን ስንብት ያስከተለው የግብፅ አብዮትም የተቀጣጠለው ዛሬ ልክ የዛሬ 5 ዓመት ነበረ። በዚሁ እንሰነባበት ቆንጅት።
አዎ ሰዓቱም እየደረሰ ነው። ክቡራትና ክቡራን፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ሊጠናቀቁ ነው።
በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስለቆያችሁ በጣም እናመሰግናለን።
ስንሰናበት ታዲያ ማዲንጎ አፈወርቅን እነሆ አቅሜን ይላል። የትግርኛ ዝግጅት ይቀጥላል። በእኛ በኩል
ሰላም፣ ደህና እደሩ።
I'm going to go to the hospital.